የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ ዛሬ ሮብ ረፋድ ላይ ስልጣናቸውን በገዛ ፈቃዳቸው እንደሚለቁ የሚነግረው ዓለምን ያንቀጠቀጠው ዜና ከመከሰቱ ለመጀመሪያ ጊዜ ለሕዝብ ቀርበው የተለመደውን ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ ከመጀመራቸው በፊት በብዙ ጉጉትና ስሜት ይጠብቃቸው የነበረው ሕዝብ በጭብጨባ ሲቀበሏቸው ስለ ሁኔታው ለመግለጥ ውድ ወንድሞቼና እህቶቼ ብለው ስለወሰኑት ጉዳይ ለመንገር በጀመሩበት ወቅት ጭብጨባው እንደገና በመንጎድጎዱ ጥልቅ ስሜት በመላው ቃና ለድጋፋቸው እጅግ አመሰግናለሁ በማለት ዋና መልእክትን እንዲህ ሲሉ አስተላልፉ።
ካሪ ፍራቴሌ ሶሬሌ ኮሜ ሳፔቴ ኦ ዲቺዞ Grazie per la vostra simpatia. Ho deciso di rinunciare al ministero che il Signore mi ha affidato il 19 aprile 2005. Ho fatto questo in piena libertà, per il bene della Chiesa, dopo aver pregato a lungo ed aver esaminato davanti a Dio la mia coscienza, ben consapevole della gravità di tale atto, ma altrettanto consapevole di non essere più in grado di svolgere il ministero petrino con quella forza che esso richiede. Mi sostiene e mi illumina la certezza che la Chiesa è di Cristo, il quale non le farà mai mancare la sua guida e la sua cura. Ringrazio tutti per l'amore e per la preghiera con cui mi avete accompagnato. Grazie, ho sentito quasi fisicamente in questi giorni per me non facili la forza della preghiera che l'amore della Chiesa, la preghiera vostra mi porta.
ጌታ በ19 ሚያዝያ 2005 ዓመተ ምህረት ያለበሰኝን ስልጣን በገዛ ፈቃዴ ለመተው እንደወሰንኩኝ ለመግለጥ ወዳለሁ። ይህንን ያደረኩት ደግሞ በሙሉ ነጻነቴና ለቤተ ክርስቲያን በጎ ነገር መሆኑን ለመግለጥ ወዳለሁ። ለረጅም ጊዜ ከጸለይሁና በእግዚአብሔር ፊት ህልናዬን ከመረመርኩ በኋላ ውሳኔው የሚያስከትለውን ከባድ ነገር በማወቅ ሆኖም ግን የቅዱስ ጴጥሮስ ኃላፊነት የሚያለብሰውን ስልጣንና የሚጠይቀውን ኃይል በሚገባ ለመወጣት አለመቻለም በመገንዘብ ነው። ቤተ ክርስቲያኑ የኢየሱስ ክርስቶስ መሆኗ በሚሰጠኝ ኃይል እና በሚያበራልኝ እርግጥነት ግፊት ይህንን ውሳኔ አደረኩ። ይህንም የእርሱን መሪነትና እንክብካቤ ዘወትር እንደማይለያት ያረጋግጥልናል። ሁላችንን ከኔ ጋር በማበር ስላቀረባችሁት ስለ ፍቅራችሁንና ስለ ጸሎታችሁ ለማመስገን ወዳለሁ። በተያዝናቸው ቀናት ሁሉንን በአካል ለማድረግ አለመቻሌን ተረዳሁት። ሆኖም ግን የቤተ ክርስቲያኗ ጸሎትና ፍቅር እንዲሁም የእናንተው ጸሎት ምኑን ያህል እንደረዳኝ ተረድቻለሁ። ስለ እኔም ይሁን ስለ ቤተ ክርስቲያኒቷ እንዲሁም እኔን ስለሚተካ ርዕሰ ሊቃነ ጳጳሳት ለመጸለይ እንድትቀጥሉ ይሁን። ጌታ ከእናንተ ጋር ይሁን ሲሉ በዚሁ ቀናት ስላወጁት ሁኔታ ማብራሪያ ሰጥተዋል። ከዛም በመቀጠል የሳምንታዊ የዕለት ሮብ አጠቃላይ ትምህርታቸውን እንዲህ ሲሉ አቅርበዋል።
ካሪ ፍራቴሌ ሶሬሌ ኦቺ ሜርኮሊዲ ደለ ጄነሪ ኢኒሲያሞ ኢል ቴምፖ ሊቱርጂኮ ደለ ኳሬሲማ።
ውድ ወንድሞቼና እህቶቼ ዛሬ በአመድ ሮብ የዘመነ ጾም ስርዓት እንጀምራለን። እነኚሁ 40 የጾም ቀናዎች በዓለትን ሳይን በሚገባ ለመቀበል ያዘጋጁናል። ስለሆነም በመንፈሳዊ ህይወታችን ጉዞ ይህ ጊዜ እጅግ ክቡርና አስፈላጊ ነው። 40 የሚለው ቁጥር በመጽሐፍ ቅዱስ ብዙ ጊዜ ተጠቅሶ እናገኘዋለን። በተለይ የሚያመለክቱት ህዝብ እስራኤል ህዝብ እግዚአብሔር ለመሆን በምድረ በዳ ያደረገውን የ40 አመድ ጉዞን ነው። ሆኖም ግን ለረጅም ጊዜ የጌታ ኪዳን ለማፍረስ ያሳለፉት የፈተና ጊዜ እስካሁን ያለ ነው ለማለት ይቻላል። በሌላ በኩል ደግሞ ኤልያስ ነቢይ በእግዚአብሔር ተራራ በሆነው የሆሬብ ተራራ ለመድረስ 40 ቀናት ፈጀበት። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ህዝባዊ ተልእኮውን ከመጀመሩ በፊት በምድረ በዳ በዲያብሎስ እየተፈተነ ያሳለፋቸው ቀናትም 40 ነበሩ። በዛሬው አጠቃላይ ትምህርተ ክርስቶስ አስተምህሮ ፊታችን እሁድ በወንጌል የምናነበውን የእግዚአብሔር ልጅ ምድራዊ ህይወት የጀመረበት የ40 ቀናት ጾም ልናስተነትን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሄደው ምድረ በዳ የጸጥታ የድህነት የሰው ልጅ ምንም አይነት ቁሳዊ ድጋፍ የማያገኝበት በኑሮ ውስጥ ፈታኝ ሆነ የህይወት ጥያቄዎችም የሚደቀኑበት ሆኖም ግን እግዚአብሔር ለማግኘት በቀላሉ የሚቻልበትን ቦታ ነው። ነገር ግን ምድረ በዳ የሞት ቦታ መሆኑን መዘንጋት የለብንም። ምክንያቱም ውሃ ህይወት ስለሆነ ውሃ ከሌለ ህይወትም የለም። የብቸኝነት ቦታ በመሆኑም የሰው ልጅ እዛ ላይ ፈተና እጅግ ይከብደዋል። ኢየሱስ ወደ ምድረ በዳ ይሄዳል። እዛም እግዚአብሔር አብ ያመለከተውን መንገድ ትቶ ዓለማዊና ቀላሉን መንገድ ለመከተል ይፈተናል። በዚህም እርሱ አሳዛኝ ሆነ ሁኔታችንን በመሸከም ፈተናዎቻችንን ሁሉ ይቀበላል። በዚህም ክፋቱን አሸንፎ ወደ እግዚአብሔር የሚወስደውን መንገድ የህይወት ለውጥ ጎዳናን ይከፍትልናል። ኢየሱስ በምድረ በዳ የተቀበላቸውን ፈተናዎች ቀረብ ብለን ስንመለከታቸው እያንዳንዳችን መመለስ ያለብን መሠረታዊ የግል ሕይወታችን ጥያቄዎች ያቀርብልናል። በመጀመሪያው ፈተና ዲያብሎስ ኢየሱስን የሚያቀርብለት ፈተና ረሃብን ለማቆም ድንጋይን ዳቦ እንዲሆን የሚጠይቅ ነበር። ኢየሱስም ይህን ፈተና የሰው ልጅ በዳቦ ብቻ እንደማይኖርና በእግዚአብሔር ፍላጎት ረሃብ የሚሆነው ቃል ካላገኘ ሊድን እንደማይችል ይገልጽለታል። በሁለተኛው ፈተና ዲያብሎስ ለኢየሱስ የሚያቀርበው ነገር የሥልጣን ነው። በአንድ ታላቅ ተራራ ወስዶ የዓለምን ሥልጣን ያሳየዋል። ሆኖም ግን ኢየሱስ ይህ መንገድ የእግዚአብሔር መንገድ አለመሆኑንና የሰው ልጅ በዚህ እንደማይድን ነገር ግን የመስቀል የትህትናና የፍቅር መንገድ እንደሚያድነው ይገልጣል። በሦስተኛው ፈተና ዲያብሎስ ኢየሱስን ከታላቁ ከኢየሩሳሌም መቅደስ ሕንፃ ወደ ታች እንዲወረወርና እግዚአብሔር መላእክቱን ደስ ለሚጠብቀው ምንም እንደማይሆን በመግለጥ ነበር። ከነዚህ ሦስት ፈተናዎች ውስጥ ምን መልእክት እናገኛለን? እግዚአብሔር መሳሪያ ለማድረግ ለገዛ ራሳችን ጥቅም እንድናውል ማለትም ለገዛ ራሳችን ክብርና ድል መቀዳጀት እንዳይሆን ያሳስበናል። ይህም ማለት ራሳችንን በእግዚአብሔር ቦታ አለመኖር ማለት ነው። ስለዚህ እያንዳንዳችን እግዚአብሔር በሕይወቴ ውስጥ የትኛውን ቦታ ይይዛል? ጌታ እርሱ ነው ወይስ እኔ የሚል ጥያቄ ማቅረብ አለብን። እግዚአብሔርን በሥራችን እኛን የማድረግ ፈተናን ለማሸነፍ ለእግዚአብሔር የመጀመሪያ ቦታን መስጠትና ሁሌ እንደ አዲስ ክርስቲያናዊ ሕይወትን መጀመር ዋነኛ ተግባራችን መሆን አለበት። ተለወጡ፣ ንስሐ ግቡ የሚለው የጾመ 40 መልእክት የኢየሱስ ወንጌል የሕይወታችን መሪ ይሁን። ማለትም እግዚአብሔር እንዲለውጠን ሁሉን በእርሱ መተው የሕይወታችንን ገንቢዎች እኛ ብቻችንን መስሎ የሚታየንን ነገር መተውና ፍጡራን መሆናችንን ማወቅ እንዲሁም በእግዚአብሔር በፍቅሩ እንደምንጠጋ ተረድተን በምሕረቱ ብቻ ሕይወታችንን በእርሱ ልናገኛች እንደምንችል መረዳት ያስፈልጋል። ይህም የሕይወታችን ምርጫዎች በእግዚአብሔር ቃል ብርሃን እንድናደርጋቸው ያሳስበናል። በዛሬው ዘመናችን በክርስቲያን እምነት የተመሠረተ ሕይወትና ባህል እንዳለ በመገመት መጓዝ አይገባም። በክርስቲያን ቤተሰብ ውስጥ የተወለድንና በክርስቲያናዊ ትምህርት ያደግንም ብንሆን ነገር ግን በየዕለቱ ክርስቲያን የመሆናችን ምርጫ ማሳደስ አለብን። ይህም ማለት ያለነው ዓለማዊነት ባሸነፍነው ባህልና የዘመናችን ሰዎች በሚያቀብሉን ክህደታዊ ፍርድ ፊት ለእግዚአብሔር ቅድሚያ መስጠት እንዳለብን ማወቅ ያስፈልጋል።
Le prove a cui la società attuale sottopone il cristiano infatti sono tante. E tocca nella vita personale e sociale. Non è facile essere fedeli al matrimonio cristiano.
የምንኖርበት ህብረተሰብ ለተለያዩ ፈተናዎች ክርስቲያኖች ሲፈታተን ስንመለከት ይህም ብዙዎችን በግልና በህብረተሰቡ የሚያጋጥሙ ፈተናዎች ናቸው። ክርስቲያናዊ ጋብቻ እንደሚጠየቀው በአንድ ትዳር ጸንቶ መቆም ቀላል አይደለም። በየለቱ በይቅርታ መንፈስ መኖርና ለጸሎትና ውስጣችንንም ለማዳመጥ ጊዜን በመውሰድ ብዙሃኑን በተስማማበትና በሚቀበለው መለካከት አልስማማም ወይንም አልቀበልም ማለቱ ከባድ ነው። ምሳሌ ያልተፈለገ ጽንስ ማስወረድ በኃይለኛ በሽታ የሚማቅቁትን እንዳይሰቃዩ መግደልና በዘር ከሚተላለፉ በሽታዎች የሚወለደውን ህፃን ለማዳን ገና በጽንስ ላይ ያለ የሚደረጉ ህክምናዎች ናቸው። እነዚህ ፈተናዎች በየዕለቱ ያለንን እምነት በጎን እንድናስቀምጥ ሲያደርጉ ከእግዚአብሔር ጋር ያለንን ግንኙነት መልሱን የምንፈልገው በምንኖረው ሕይወት መልስ እርግጠኝነት እንዲሆን ነው።
Si sono di esempio di stimolo le grandi conversioni come quella di San Paolo sulla via di Damasco o di Sant'Agostino, ma anche nella nostra epoca di eclissi del senso del sacro, la grazia di Dio è al lavoro e opera meraviglie nella vita di tante persone.
ምሳሌዎችን ብንፈልግ ለለውጥ የሚገፋፉን ሕይወታቸው የተቀየረና የተለወጡ ቅዱስ ጳውሎስ በደማስቆ መንገድ ላይ ቅዱስ አጎስጢኖስ እንመለከት አሁንም እኛ በመኖርበት ህብረተሰብ የእግዚአብሔር ቅድስና ፍቅር ምህረቱና ስራው አሁንም በብዙዎች ሰዎች ሲሰራ እናያለን። እግዚአብሔር የሰው ልብ በማንኳኳት እንደማይሰለችና እንደማይደክመውም ነው። በህብረተሰቡና በባህል አመለካከት ከተወሰደ ግን የጥንት በመባል የተዋጡ ቃላቶች ይመስላሉ። እንደ የራሻ ኦርቶዶክስ ፓቨል ፍሎሪንስኪ ብንመለከት የውቀት ትምህርቱ በህይወት ሙያው ሳይንሳዊ ቢሆንም ውቀቱ በልጅነቱ ትምህርት ቤት የተማረውን ትምህርተ ክርስቶስ ሲቃወም አንድ ደረጃ ላይ ሲደርስ ሳይንሳዊ ፍሎሪንስኪ ያለ እግዚአብሔር መኖር አይቻልም በማለት ህይወቱን እስከ መቀየርና መኖክሲም እንደሆነ እናውቃለን። ሌላው ኤቲ ሁሉምስ ወጣት ትውልዳ ህዳዊ ሆላንዳዊ በአሽዊዝ የሞተች ታሪኳን ስንመለከት በመጀመሪያ ከእግዚአብሔር በጣም ርቃት ኖር እንደነበር የምትረዳው እኔነቷን ውስጧን በጥልቀት በመመልከት ስጽፍ በእኔ ውስጥ የተለቀ ኩሬ አለ። ይህ ኩሬም እግዚአብሔር ነው ብላ ገልጻለች። አንዳንዴ ወደ ኩሬው በቀላሉ እንደምደርስ ሲሆን ብዙን ጊዜ ግን ድንጋይና አመድ ኩሬውን እንዳለበሱ ነው። ስለዚህ እግዚአብሔር ተቀብሯል። ከተቀበረበት ማውጣት ያስፈልጋል። በገጽ 96 በጻፈችው መጽሐፍ ጽፋለች። ህይወቷ ሰላም የሌለውና የተረበሸ ነበር። እግዚአብሔርን የተገናኘችው በ900 ክፍለ ዘመን በሸዋ ግዜ ነው። ይህች ደካማና ደስተኛ ያልሆነች ወጣት ወደ እምነት በመግባት በውስጣዊ ሰላምና ሙሉ ፍቅር ያላት ሴት ስትለወጥ ሁሌ ከእግዚአብሔር ጋር ተጣብቃ እንደምትኖር በማረጋገጥ ገለጸች። የዘመኗ አመለካከትና አስተሳሰቦች የደለሏት እውነትን በመፈለግ እምነትን ያገኘችና የመሰከረች የአሜሪካ ተወላጅ ዶሪቲ ዳይነች በህይወት ታሪኳ ጽሑፍ በተወቹ ምስክርነት ብዙን ጊዜ ለወደቀችበት ወጥመድና ፈተና በፖለቲካ ለመፍታት ትፈልግ እንደነበርና ይህንም የማርክስዝን ሐሳብ በመቀበል እንደነበር ነው። ሰልፍ ከሚያደርጉት ጋር አብራ በመውጣት መታሰርን ትሻ እንደነበርና ሌላውም እንደሷ እንዲያስቡና እንዲከተሏት ትሻ እንደነበር ስትገልጽ ሁሉን ታደርግ የነበረው ከዝና ባሻገር ማንነቷን ለማወቅ ነበር። በእምነት መንገድ መራመድ ጥንታዊና አስቸጋሪም ነበር። የእግዚአብሔር ጸጋ ግን ሁሉ ይሰራል። በተክርስቲያና ዘውትሮ መሄድና ተንበርክኮ መጸለይም ብዙ ጊዜ እንደምትፈልግ ስትገልጽ ይህ በውስጧ የነበረው ስውር የጸሎት መንፈስ ይቃጥት እንደነበር ነው። ምክንያቱም በሆኑ እንደምትጸልይ ባይረዳትም ግን በቦታው በመሄድ በጸሎት መንፈስ ውስጥ ገባ እንደነበር ነው። እግዚአብሔር ወደ በተክርስቲያን በእውቀትና በመረዳት ደረጃ አድርሶ ህይወቷን ችግረኞችን በመርዳት አገልግላለች።
Nella nostra epoca non sono poche le conversioni intese come il ritorno di chi, dopo un'educazione cristiana magari superficiale, si è allontanato per anni dalla fede e poi riscopre Cristo e il suo Vangelo.
አሁን በመኖርበት ህብረተሰብ ብዙዎቹ ከጌታ ርቆ የነበር ወደ ጌታ የተመለሱ ሲሆኑ አንዳንዱ የጠለቀ የትምህርተ ክርስቶስ ትምህርት ባለማግኘቱ ሲርቅ ከዛም ክርስቶስን በወንጌል በማግኘት ወደ እርሱ ተመልሷል። ዮሐንስ በራእዩ ሲገልጽ ለምዕራፍ 3 ቁጥር 20 እነሆ በደጆኛ አንኳኳለሁ፣ ማንም ድምጼን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ተበላለሁ፣ እርሱም ከኔ ጋር ይበላል። እኔነታችንን እግዚአብሔር እንዲጎበኘው መዘጋጀት አለበት። ለዚህም ነው ከጊዜያዊና በልጭልጭ ነገሮች ስጋችንን መታሰርና መደለል እንደሌለበት ነው። በዚህ በጾመ 40ና የእምነት አመት ክርስትናችንን እናድስ። ገለልተኞች ሆነን ከመኖር ለእግዚአብሔር ልባችንን እንክፈትለት። የዕለቱን ኑሯችንን በሱ ዓይን እንመልከተው። በሌላ አመለካከት የኛን ስግብግብነት በመዝጋት በፍቅር ለእግዚአብሔርና ለሌሎች መሰጠት ነው። ማለትም የሰው ስልጣንና የመስቀል ፍቅሩን ልዩነታቸውን የሰው ስልጣን በቁሳዊ መልካም ህይወት የሚታይ ህይወት ሲሆን የመስቀል ፍቅሩ ደግሞ እግዚአብሔር በስራውና ሁሌ በህይወታችን ስናስቀድመው ነው። መለወጥ ማለት ስልጣንና ሹመትን ለማግኘት መታገል ሳይሆን ግን በየዕለቱ በትንንሽ ነገሮች እነተንና የእግዚአብሔር እምነትንና ፍቅርን መፈለግ የህይወታችን ዋነኛ ነጥብ ነው።